the voice of America.
ባለፈው አርብ አንዲት ኒስሪን ኤላመን የተሰኘ በስታንፎርድ ዩኒቨርሲቲ ለዶክትሬት ዲግሪ የምትማር ሱዳናዊት በሀገሯ ጥናት ስታካሂድ ቆይታ ወደ ዩናይትድ ስቴትስ በመመለስ ላይ ነበረች። ኒስሪን ወደ አሜሪካ የተመለሰችው ፕሬዝዳንት ዶናልድ ትራምፕ ሱዳንን ጨምሮ በሰባት ሙስሊም አገሮች ዜጎች ላይ ግዚያዊ የጉዞ እገዳ ትዕዛዝ ባወጡበት ቀን ነው። ኒስሪን ኤላመን ኒውዮርክ ኬኔዲ አውሮፕላን ማረፊያ ስትደርስ ለአጭር ጊዜም ቢሆን እጇ ታስሯል። ከላይ እስከ ታች ትፈተሻለች። ለአምስት ሰዓታትም እዚያው እንድትቆይ ተደርጓል። ዝርዝር አለን። ሳሌም ሰለሞን ያጠናቀረችው፣ ሰለሞን ክፍሌ ያቀርበዋል።
ኤላመን ከእድለኞቹ አንዷ ነኝ ትላለች። በፕሬዝዳንቱ ትዕዛዝ ምክንያት ወደ ሀገራቸው የተመለሱ መኖራቸውንና ሌሎች ብዛት ያላቸው ደግሞ ከደረሰባቸው መጉላላት ጋር የራሷን በማነጻጸር ለቪኦኤ በጽሑፍ በላከችው መግለጫ ጨምራም ይሄ እንደኔ ካለው ሀገር ሱዳን የፍትህ እጦትን፣ ጦርነትና ጭቆናን እየሸሹ የሚወጡትን ኢላማ ያደረገና የተሳሳተ ፖሊሲ ነው ብላለች። ኤላመን በፕሬዝዳንቱ የጉዞ እገዳ ምክንያት ከተቸገሩ ብዙ ሺህ ፍልሰተኞችና ሀገር ጎብኚዎች አንዷ ናት። የፕሬዝዳንቱ ትዕዛዝ እንደሚታወቀው የሰባት የአፍሪካና መካከለኛው ምስራቅ ሀገሮች ዜጎች ለዘጠና ቀናት ወደ ዩናይትድ ስቴትስ እንዳይገቡ ሲያግድ ለ120 ቀናት ደግሞ በዩናይትድ ስቴትስ የስደተኞችን የሰፈራ ፕሮግራም እንዲቆም ያደርጋል። ይህ የፕሬዝዳንቱ የጉዞ እገዳ ከወጣ በኋላ በበርካታ አውሮፕላን ማረፊያዎች ትርምስ ከመፈጠሩም በላይ ብዛት ያላቸው የተቃውሞ ሰልፎች በየከተሞች እንዲካሄዱ ምክንያት ሆኗል። ያም ሆኖ ግን ብዙ አሜሪካውያን የፕሬዝዳንቱን ትዕዛዝ ይደግፋሉ። የሕዝብ አስተያየት መለኪያዎችም 50% ያህሉ ደስተኞች መሆናቸውን ያሳያሉ። ከደጋፊዎቹ አንደኛው ለምሳሌ በሚኒሶታ ክፍለ ግዛት የሚኖረው ሙርሺድ ባሩድ የተባለ ሶማሌ ነው። ባሩድ በክፍለ ግዛቱ የሪፐብሊካን ፓርቲው ስራ አስፈጻሚ ኮሚቴ አባል ነው። ዩናይትድ ስቴትስ ማድረግ ያለባት እስካሁን ያሉትን ሶማሌዎች በደንብ ከሀገሩ ጋር ማስተዋወቅና ማለማመድ እንጂ ሌሎች ተጨማሪ ስደተኞች ማስገባት አይደለም ይላል።
So I think the focus should be how we reintegrate those kids that are already
ማድረግ ያለባቸው የሁለተኛ ደረጃ ትምህርት ቤት ዲፕሎማ የሌላቸውን ያልተማሩትንና የተሳካ ሕይወት ለመምራት ያልቻሉትን እዚህ ያሉትን ሁኔታዎች ማሻሻል እንጂ አሁን ባለው አስቸጋሪ ሁኔታ ተጨማሪ የሶማሊያ ስደተኞችን መቀበል አይደለም።
ባሩድ አክሎ ሲናገር በአፍሪካ ቀንድ ዙሪያ የሚገኙ ብዙ መቶ ሺህ የሶማሊያ ስደተኞች በሀገራቸው ቀውስና ሁከት ቢኖርም አዲስ ህይወት ለመጀመር መሞከር አለባቸው ይላል።
So it's good to have a pause and to make sure that those refugees in the East Africa should be
ማንም ለሶማሊያ ስደተኞች ይቆረቆራለው የሚል ሰው እዚያው በሀገራቸው ተመልሰው እንዲሰፍሩ ሊረዳቸው ይገባል። ያን ሲያደርግም ሰላም መኖሩን፣ የጸጥታ ጥበቃው መጠናከሩን፣ ለድገትና ብልጽግና ተስፋ መኖሩን ማረጋገጥ አለበት።
ሌሎች ግን ከባሩድ የተለየ አስተያየት ነው ያላቸው። ፕሬዝዳንት ትራምፕ ሲጀመር የነበራቸው ሐሳብ በትክክለኛው መንገድ ሳይሆን የእስልምና እምነት ጸር እንደሆኑ ተደርጎ ቀርቧል ይላሉ። ለዚያ አባባላቸው በከፊል እንደ ምክንያት የሚያቀርቡትም ሚስተር ትራምፕ በምረጡኝ ዘመቻቸው ወቅት የተጠቀሙባቸው አስደንጋጭ ቃላቶች ናቸው። የቀድሞው ስደተኛና ለማሳቹሴትስ ክፍለ ግዛት ሴኔት አባል ለመሆን በእጩነት የቀረበው ኢትዮጵያዊው አሜሪካዊ መስፍን በሽር ግን የፕሬዝዳንቱ የጉዞ እገዳ በእስልምና እምነት ላይ ልዩነት ያደርጋል ብዬ አላምንም ይላል።
I think he's trying to act prevention rather than being proactive rather than reactive.
እየሞከሩ ያሉት ለመከላከል ይመስለኛል።
የኒውዮርኩ ሩዋንዳዊ ጠበቃ ቻርልስ ካምባንዳ በበኩሉ ፕሬዝዳንታዊ ትዕዛዙ በቀድሞ ፕሬዝዳንት ባራክ ኦባማ አስተዳደር ወቅት በሚገቡ ፍልሰተኞች ላይ ተጨማሪ ምርመራና ጥያቄ እንዲደረግባቸው የወጡ ፖሊሲዎች አካል ነው ይላል። ዩናይትድ ስቴትስ ምንም እንኳ በታሪክ ስደተኞችን በብዛት በመቀበል የምትመሰገን ሀገር ብትሆንም የዜጎቿን ደህንነት ስጋት ላይ የሚጥል ሆኖ ከተገኘ የመቀበል ግዴታ የለባትም ሲልም ካምባንዳ አክሎ አስረድቷል። በእርግጥ ግን እንደ ተባለው የጉዞ እገዳው የአሜሪካውያንን ደህንነት ያስጠብቃል ወይ? ፕሬዝዳንቱም ለተዛዙ መውጣት ምክንያት አድርገው ያቀረቡት የዜጎችን ደህንነት ለመጠበቅ ሲባል የሚል ነው። ሁሉም ማለት ሰባቱም ሀገሮች ደግሞ ዩናይትድ ስቴትስ በአልቃይዳና እስላማዊ መንግስት ነን በሚለው ይቅርታ በአልቃይዳና እስላማዊ መንግስት የተባሉትንና በአሸባሪነት የፈረጀቻቸውን ቡድኖች የመርዳት ወይም ከለላ የመስጠት ታሪክ አላቸው። በዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት የቀድሞው የጸረ ሽብር ዘመቻ አስተባባሪ ጆን ኮሃን ግን ፕሬዝዳንታዊ ትእዛዙ የቀድሞውን በስደተኞች ላይ የሚደረግ የምርመራና ክትትል አሰራር የቀየረ ነው ብለዋል። በሀገር ደረጃ እየፈረጁ እገዳ ማድረግ የሚያስከትለው ችግር ግን ይላሉ ኮሃን፣ ችግሩ ምንም ወንጀል ያልፈጸሙ ብዙ ቁጥር ያላቸው ሰዎችን መንካቱ ነው። ትእዛዙ በዩናይትድ ስቴትስ ላይ መጥፎ አስተሳሰብ እንዲፈጠር ያደርጋል። ወደፊት ጥቃት ለማድረስ የሚፈልጉ ካሉም በትክክል ማንነታቸውን ለመለየት ያስቸግራል ይላሉ። እዚህ ሀገር ውስጥ ሊኖሩም እንደሚችሉ ያብራራሉ።
The problem with country-based vetting or country-based restrictions is that you are
ዛሬ በዩናይትድ ስቴትስ ላይ የተጋረጠ የሽብር ጥቃት ካለ የመጀመሪያው እዚህ ሀገር ውስጥ በሚገኙ ነውጠኞች የሚፈጸም ይሆናል። በኢንተርኔት በሚያነቡትና በሚያዩት የተነሳሱ አሸባሪዎች ዝች ሀገር ላይ ጥቃት ሊያደርሱ ይችላሉ።
ባለፉት 2 አመታት ጊዜ ውስጥ በዩናይትድ ስቴትስ የደረሱ በርካታ የሽብር ጥቃቶች የተፈጸሙት እነዚህን በመሰሉ ሰዎች ነው። በኦርላንዶ ፍሎሪዳ ፐልስ የምሽት ክበብ 50 ሰዎችን በጥይት የጨረሰው አሸባሪ እዚህ ላይ በመሳሌነት ይጠቀሳል። ስለዚህ ጆን ኮሃን በፕሬዝዳንት ዶናልድ ትራምፕ የጉዞ እገዳ የዩናይትድ ስቴትስ ዜጎች ደህንነት ይጠበቃል ብለው አያምኑም።